ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
And this moment we have to be crystal clear. There is no justification for terrorism. No excuse.
በዚህ ጊዜ በጣም ግልጽ መሆን አለብን። ለሽብርተኝነት ምንም አይነት ማስተባበያ ምክንያት አይኖርም። እዚህ የታየው አይነት ሽብርተኝነት ከሚገባው በላይ ስለሆነ ምንም ምህረት አያስፈልገውም። ከሚገባው በላይ ነው። ትናንት እንደተናገርኩት ለእስራኤል ደህንነትና ለአይሁድ ሰዎች ደህንነት መጠበቅ ያለን ቁርጠኝነት የማይናወጥ ነው።
የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን ነበሩ። የዩናይትድ ስቴትስ ለእስራኤል አጋርነቷን ለማሳየት የውጭ ጉዳይ ሚኒስትሯ ወደዚያ በላከችበት ዘገባ በዕለቱ አብይ ርዕስ ዝርዝሩ ይቀርባል። ጠብቋቸው። ኢትዮጵያ እስራኤል ሐማስ ጦርነት መቋጫው የሁለት ሀገራት መፍትሄ ነው አለች። የዚህም ዝርዝር ደርሶናል። ሌሎች በወቅታዊ ዘገባዎች ላይ ያተኮሩ ቅንብሮችና ዘገባዎችንም ይዘናል። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ፣ የዕለቱ ዜና አቅራቢ እንግዱ ወልዴ ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። ለስርጭት ምህንድስናው ብርሃን ኃይሉ ተሰይማለች። አሁን የሰዓቱን የዓለም ዜና እናሰማ።
በድጋሚ እንደምን አመሻችሁ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ እስራኤልን ጎበኙ። በሱዳን እየተፈጸመ ነው የሚባለውን የሰብአዊ መብት ረገጣ የሚያጣራ ልዑክ እንዲቋቋም ተወሰነ። እንዲሁም ቻይና ሰሜን ኮሪያዊ ከለላ ጠያቂዎችን ወደ አገሯ መለሰች የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። ዋሽንግተን ከእስራኤል ጋር ያላትን አንድነትና ትብብር ለማሳየት ወደ መካከለኛው ምስራቅ ያቀኑት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ቴል አቪቭ ገብተው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተነጋግረዋል። ብሊንከን ግጭቱ በቀጠናው እንዳይስፋፋ ለመከላከል በሐማስ የታገቱ አሜሪካውያንንና ሌሎችንም ለማስለቀቅና እስራኤል የምድር ውጊያ በጋዛ የምታደርግ ከሆነ ከዛ በፊት ሲቪሎች የሚወጡበትን መላ ለመዘየድ ይሞክራሉ ተብሏል። ብሊንከን ከእስራኤል ቀጥሎ ወደ ጆርዳን በማምራት ከሀገሪቱ ንጉስ አብደላና ከፍልስጤም ራስ ገዝ ፕሬዝዳንት መሐሙድ አባስ ጋር እንደሚነጋገሩ የኤኤፍፒ ዘገባ አመልክቷል። በዓለም ትልቁን አውሮፕላን ተሸካሚ መርከብ ወደ ምስራቅ ሜዲትራኒያን ማስጠጋታቸውን፣ በአካባቢው የአሜሪካ ተዋጊ ጀቶች ቁጥር መጨመራቸውን እንዲሁም ሌሎችንም እርዳታዎችን እንደሚያደርጉ ብሊንከን ገልጸዋል። ባለፈው ቅዳሜ ሐማስ በከፈተው ድንገተኛ ጥቃት 25 አሜሪካውያን እንደተገደሉ ብሊንከን መግለጫቸውን የሮይተርስ ዘገባ አመልክቷል። ቁጥራቸው በውል ያልታወቁ አሜሪካውያን ታግተዋል። በቅዳሜው ጥቃት የበርካታ አገራት ዜጎች ሕይወታቸውን እንዳጡ በመገለጽ ላይ ነው። ከነዚህም ውስጥ 21 የታይላንድ ዜጎች ሲሞቱ 14 ደግሞ ታግተዋል። ፈረንሳይ 11 ዜጎቿን ስታጣ 18 የደረሱበት አልታወቀም። 7 አርጀንቲናውያን ሲሞቱ 18 ጠፍተዋል። 4 ሩሲያውያን ሕይወታቸውን ሲያጡ 6ቱ የደረሱበት አልታወቀም። ይህ በእንዲህ እንዳለ በጋዛ ሰርጥ የምድር ውጊያ ለመጀመር ዝግጅት ላይ መሆኗን እስራኤል ዛሬ ሐሙስ አስታውቃለች። ዘመቻውን በተመለከተ የመጨረሻ ውሳኔ ላይ ገና እንዳልተደረሰ ተነግሯል። በሐማስ ጥቃት 1200 ሰዎች የተገደሉባት እስራኤል 300 ሺህ ተጠባባቂ ጦሯን ጠርታ በድንበር ላይ አከማችታለች። እስራኤል በምላሹ በወሰደችው የአጸፋ ጥቃት በጋዛ 1350 ሰዎች ሕይወታቸውን አጥተዋል። በጋዛ 340 ሺህ ሰዎች ከቤታቸው ሲፈናቀሉ ከነዚህ ውስጥ 2/3 የሚሆኑት በተባበሩት መንግስታት ድርጅት በሚተዳደሩ ትምህርት ቤቶች ውስጥ ተጠልለው ይገኛሉ ሲል ድርጅቱ አስታውቋል። እስራኤል ጋዛን ከበባ ውስጥ በማዋሏ የምግብ፣ የውሃ፣ የነዳጅና የመድኃኒት አቅርቦት ሁኔታው የረድኤት ድርጅቶችን አስጨንቋል። ሐማስ ታጋቾችን እስኪለቅ ድረስ ከበባው እንደሚቀጥል የእስራኤሉ የኃይል ሚኒስትር እስራኤል ካዝ ተናግረዋል። በሌላ በኩል የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል አገራት ከእስራኤል ጋር እንደሚቆሙ ዛሬ አስታውቀው እስራኤል የምትሰጠው ምላሽ ግን ተመጣጣኝ እንዲሆን ጠይቀዋል። የእስራኤሉ መከላከያ ሚኒስትር ዮአፍ ጋላንት ሐማስ ያደረሰውን ጥቃት በተመለከተ ለኔቶ አቻዎቻቸው ከርቀት በቪዲዮ ገለጣ አድርገውላቸዋል። ጋላንት እጅግ አሰቃቂ ቪዲዮዎችን እንዳሳዩአቸው አንድ ምዕራባዊ ዲፕሎማት ተናግረዋል። የቃል ኪዳን ድርጅቱ ዋና ጸሐፊ ጆን ስቶልተንበርግ ኔቶ የሽብር ጥቃቱን አጥብቆ እንደሚያወግዝና እስራኤል ብቻዋን እንዳልሆነች መናገራቸውን ዲፕሎማቱ ጨምረው ገልጸዋል። ኢፍትሃዊ ለሆነ የሽብር ተግባር ላሉት ለእስራኤል በተመጣጠነ ሁኔታ ምላሽ የመስጠት መብት እንዳላትና ለዚህም የድርጅቱ አባላት አጋርነታቸውን መግለጻቸውም ታውቋል። በርካታ የድርጅቱ አባል አገራት ለእስራኤል ተግባራዊ ድጋፍ እንደሚያደርጉ መግለጻቸውን የኤኤፍፒ ዘገባ አመልክቷል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። አስከፊ ለሆነ የወባ ወረርሽኝና ለመድኃኒት እጥረት ተጋልጠናል ሲሉ በኦሮሚያ ክልል በቀለም ወለጋና በምዕራብ ወለጋ ዞኖች የሚገኙ ነዋሪዎች ለአሜሪካ ድምጽ ተናግረዋል። ሰዎች በየቀኑ እንደሚሞቱ፣ በአካባቢው ያለው የጸጥታ ሁኔታ እና አካባቢውን በቀላሉ መድረስ አለመቻል ሁኔታውን እንዳባባሰው ነዋሪዎቹ ተናግረዋል። ካለፈው ጥር ወር ወዲህ በክልሉ 774,519 ሰዎች በወባ የተያዙ መሆኑንና 180 የሚሆኑ ሰዎች በበሽታው ምክንያት መሞታቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ አስታውቋል። ከሰባ በመቶ በላይ የሚሆነው የተመዘገበው በምዕራብ ኦሮሚያ መሆኑን በተለይም በምዕራብ ወለጋና ቀለም ወለጋ ተጠቃሽ መሆናቸውን ቢሮው ጨምሮ አስታውቋል። ከመስከረም 7 እስከ 13 ባለው የአንድ ሳምንት ጊዜ ውስጥ ብቻ በክልሉ እስካሁን ከፍተኛ የተባለ የወባ ታማሚዎች ቁጥር መመዝገቡን የክልሉ ጤና ቢሮ ባወጣው መግለጫ አስታውቋል። ለምርመራ ከቀረቡት 101,000 ከሚሆኑ ሰዎች ውስጥ 41,500 የሚሆኑት በወባ መያዛቸው ታውቋል። ዝቅተኛ የገንዘብ ድጋፍ፣ የመድኃኒትና ሌሎች አቅርቦቶች እጥረት እንዲሁም የጸጥታና አካባቢዎችን በቀላሉ መድረስ አለመቻል ሁኔታውን እንዳባባሰው በዞኖቹ የሚገኙ የጤና ቢሮዎች አስታውቀዋል። በሱዳን እየተፈጸመ ነው የሚባለውን የሰብአዊ መብት ረገጣ የሚያጣራ ልዑክ እንዲቋቋም ድምጽ መስጠቱን የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት አስታውቋል። እንግሊዝ፣ አሜሪካና ኖርዌይ ጥያቄውን እንዳቀረቡና ከምክር ቤቱ 47 አባላት ውስጥ 19ኙ ድጋፋቸውን መግለጻቸው ልዑኩ ይቋቋማል ተብሏል። ምክር ቤቱ ባወጣው የውሳኔ ሐሳብ ላይ እንደተመለከተው የሚቋቋመው ልዑክ በሱዳን ተፈጽመዋል የተባሉ ሁሉንም የሰብአዊ መብት ጥሰቶች እንዲሁም የዓለም አቀፍ ሕግ መተላለፎችን ያጣራል ተብሏል። ላለፉት 6 ወራት በሱዳን የተካሄደው ግጭት የ9000 ሰዎችን ሕይወት ሲቀጥፍ 4.5 ሚሊዮን የሚሆኑ ሰዎች በአገር ውስጥ ተፈናቅለዋል። 1.2 ሚሊዮን የሚሆኑት ደግሞ ወደ ጎረቤት ሀገራት ሸሽተዋል። በመጨረሻም ሰሜን ኮሪያን ጥለው በመውጣት በአገሯ ይኖሩ የነበሩ ከ500 በላይ ሰሜን ኮሪያውያንን ቻይና በግዳጅ ወደ አገራቸው እንደመለሰች ታውቋል። በደቡብ ኮሪያ የሚገኙና የሰሜን ኮሪያን ፍልሰተኞች የሚረዱ የመብት ተሟጋቾች እንዳሉት ከለላ ጥያቄዎቹ በዚህ ሳምንት መጀመሪያ ላይ በቻይና እና በሰሜን ኮሪያ ድንበር በኩል እንዲመለሱ መደረጉን ተናግረዋል። ይህም በቻይና ይካሄድ የነበረው የ2022 የእስያ ስፖርት ጨዋታዎች ፍጻሜን ተከትሎ መሆኑ ተጠቁሟል። የኮቪድ ወረርሽኝ ረገብ ማለቱን ተከትሎ ፒዮንግያንግ በድንበሯ ላይ የጣለችው ጥብቅ ቁጥጥር ከተነሳ ወዲህ ቻይና የሰሜን ኮሪያ ከለላ ፈላጊዎችን ወደ ሀገሯ ስትመልስ ለመጀመሪያ ጊዜ ነው ተብሏል። ቻይና ሰሜን ኮሪያውያንን ሕገ ወጥ የኢኮኖሚ ፍልሰተኞች አድርጋ ትመለከታለች። ፍልሰተኞቹ ዓለም አቀፍ ሕግ በሚፈቅደው መሰረት ከለላ እንዲደረግላቸው ይሻሉ። ከኮቪድ ወረርሽኝ በፊት ቻይና በርካታ ሰሜን ኮሪያዊ ጥገኝነት ጠያቂዎችን ወደ አገራቸው መልሳለች። ተመላሾቹ አስገዳጅ የጉልበት ሥራ፣ እስር፣ ስቃይ እንዲሁም ሞት እንደሚጠብቃቸው ተነግሯል። ክብራትና ክብራን ለዜና የተመደበው ክፍለ ጊዜ በዚህ ተፈጽሟል። ለቀሪው ክፍለ ጊዜ ወደ አሉላ መልሳቸዋሉ።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። ዛሬ ጥቅምት 1 2016 ነው። የምስልና ድምፅ አቀናባሪዎቻችንን ላስታውስ፣ ግርማ ደገፋና ሲሳይ አሸናፊ፣ የዌብና ማህበራዊ መገናኛ አቀናባሪያችን ደግሞ አባየሁ ገበያው ናት። እስከ ምሽቱ 4 ሰዓት በልዩ ልዩ ቅንብሮቻችን ይዘናችሁ እንዘልቃለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ነው መወስዳችሁ። ቀደም ብዬ በመግቢያ ያስተዋወቅኩት ርዕስ ነው። ቀዳሚው የዩናይትድ ስቴትስ ለእስራኤል አጋርነቷን ለማሳየት የውጭ ጉዳይ ሚኒስትሯን ወደዚያ መላኳን ይመለከታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በታጣቂው የሐማስ ቡድን የደረሰባትን ድንበር ዘለል አውዳሚ ጥቃት ምላሽ እየሰጠች ለምትገኘው እስራኤል ያላቸውን አጋርነትና ድጋፍ ለማሳየት ነው ወደ እስራኤል ያቀኑት። ብሊንከን እስራኤል በሐማስ የተያዙ ታጋጆችን ለማስለቀቅ ከጋዛ ጋር ያላትን ድንበር መልሶ ለመቆጣጠርና የሐማስን የጥቃት ቅስም ለመስበር ያለችው ምን እንደሚያስፈልጋት ለመጠየቅ ከእስራኤል ከፍተኛ ባለስልጣናት ጋር እየተነጋገሩ መሆናቸውም ተገልጧል። የአሜሪካ ድምጽ የዲፕሎማሲ ጉዳዮች ዘጋቢዋ ሲንዲ ሴን ተከታዩን ዘገባ አድርሳናለች። ደረጀ ደስታ እንደሚከተለው ያቀርበዋል።
በሰሜናዊ እስራኤል የምትገኘው የኪቡትዝ ማስዳ ነዋሪዎች ሁለት ጊዜ የማስጠንቀቂያ ድምጽ በመሰማቱ በመጠለያ ውስጥ ተጠልለዋል። የእስራኤል ጦር ወደ ኋላ ላይ ምንም አይነት የአየር ጣልቃ ገብነት አላየሁም ቢልም ከሊባኖስ ወደ ሰሜናዊ እስራኤል ሰርጎ የገባ የአየር ጥቃት እንደሚኖር መጠርጠሩን ቀደም ብሎ ተናግሮ ነበር። የሐማስ ታጣቂዎች ባለፈው ቅዳሜ አሰቃቂውን ጥቃት ከከፈቱ በኋላ በእስራኤልና በጋዛ ከ2300 በላይ ሰዎች ተገድለዋል። በሺዎች የሚቆጠሩት ደግሞ ቆስለዋል። ይህም እስራኤል ጦርነት እንድታውጅና የአስቸኳይ ጊዜ መንግስት እንድትመሰርት ምክንያት ሆኗል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን እሳቸውና የብሔራዊ ደህንነት ቡድናቸው በግጭቱ ዙሪያ ሌት ተቀን እየሰሩ መሆኑን በድጋሚ አረጋግጠዋል። እሳቸውና ምክትል ፕሬዝደንት ካማላ ሃሪስ እንደገና ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ትናንት ረቡዕ ተነጋግረዋል።
And this moment we have to be crystal clear. There is no justification for terrorism. No excuse.
በዚህ ጊዜ በጣም ግልጽ መሆን አለብን። ለሽብርተኝነት ምንም አይነት ማስተባበያ ምክንያት አይኖርም። እዚህ ታየው አይነት ሽብርተኝነት ከሚገባው በላይ ስለሆነ ምንም ምህረት አያስፈልገውም። ከሚገባው በላይ ነው። ትናንት እንደተናገርኩት ለእስራኤል ደህንነትና ለአይሁድ ሰዎች ደህንነት መጠበቅ ያለን ቁርጠኝነት የማይናወጥ ነው።
ባይደን አጋርነታቸውንም ለማሳየት ከፍተኛ ዲፕሎማታቸውን የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን ወደ እስራኤል ልከዋል። ብሊንከን ወደ ግጭቱ አካባቢ ለመሄድ ከመነሳታቸው በፊት ይህን አጋጣሚ ለመጠቀም ለሚሞክር ማንኛውም አገር እንዲህ ብለዋል።
President has deployed, as you know, the world's largest aircraft carrier group to the region.
እንደምታውቁት ፕሬዝዳንቱ በእስራኤል ላይ ተጨማሪ ጥቃት ለማድረስ የሚያስቡን ማንኛውንም አካል ለመከላከል የምናደርገውን ሙከራ በግልጽ ለማሳየት በዓለም ትልቁን የአውሮፕላን ተሸካሚ ምድብ ወደ አካባቢው አስተማርተዋል።
ብሊንከን ዩናይትድ ስቴትስ ስለ ራስዋ ዜጎች ትኩረት እንደምታደርግ ተናግረዋል። በግጭቱ 22 አሜሪካውያን የተገደሉ ሲሆን ቁጥሩ ሊጨምር እንደሚችል ተመልክቷል። ዋይት ሃውስ 17 አሜሪካውያን እስካሁን ደብዛቸው የጠፋ ሲሆን አስተዳደሩ ስላሉበት ሁኔታ ምንም መረጃ እንደሌለው አስተዋውቋል። በኒውዮርክ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ከመካከለኛው ምስራቅ መሪዎች ጋር በቋሚነት እየተነጋገሩ መሆኑን ገልጸው ግጭቱ ወደ ሌሎቹ የክልሉ አካባቢዎች እንዳይዛመት ያላቸውን ስጋት ገልጸዋል።
I am concerned about the recent exchange of fire along the blue line.
በቅርቡ የተካሄደው የተኩስ ልውውጥና ከደቡብ ሊባኖስ በኩል ባለው የእስራኤል ድንበር በቅርቡ የተዘገቡ ጥቃቶች አሳስበውኛል። ሁሉን ወገን እነዚህ አካላት ላይ ተጽዕኖ ያላቸውን ወገኖች በሙሉ ሁኔታው ይበልጥ እንዳይባባስና ወደ ሌሎችም አካባቢዎች እንዳይዛመት እንዲያደርጉ ጥሪ አደርጋለሁ።
ጉተሬሽ ሐማስ ሁሉንም የእስራኤል ታጋቾች እንዲፈታ ጠይቀው ሲቪሎቹ ሁልጊዜ ጥበቃ ሊደረግላቸው እንደሚገባና ዓለም አቀፍ የሰብአዊ ሕግጋት መከበር እንዳለበት አጽንኦት ሰጥተዋል። በአሁኑ ጊዜ 220,000 የሚጠጉ ፍልስጤማውያን ጋዛ ውስጥ በ92 የተባበሩት መንግስታት ድርጅት መጠለያዎች ተጠልለው እንደሚገኙና የመንግስታቱ ድርጅት ግቢ ሆስፒታሎች፣ ትምህርት ቤቶችና ክሊኒኮች በፍጹም ኢላማ መሆን የለባቸውም ብለዋል። ባይደን ትናንት ረቡዕ ረፋዱ ላይ በዋይት ሃውስ ከአይሁድ የህብረተሰብ አባላት መሪዎች ጋር አብረው በመቀመጥ የተሰማቸውን ጥልቅ ሐዘንና የሽብር ነው ያሉትን የሐማስ ጥቃት ተከትሎ ለእስራኤል የሚያደርጉትን የማይናወጥ ድጋፋቸውን እንደሚሰጡ ተናግረዋል።
ድርጅትስታን ለዘገባው አመሰግናለሁ። ክብራትና ክብራን አድማይ ተመልካቾቻችን ተከታዩ ርዕስ ደግሞ ወደ አዲስ አበባ ይወስደናል። ኢትዮጵያ የእስራኤልና የሐማስ ግጭት ወይም ጦርነት መቋጫው የሁለት ሀገራት የተሰኘው መፍትሄ ነው አለች። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ አለም ዛሬ ሐሙስ ለጋዜጠኞች በሰጡት መግለጫ ኢትዮጵያ የሁለቱን ሀገራት የመፍትሄ ሐሳብ እንደምትደግፍና ይህም የቆየ አቋሟ እንደሆነ ገልጠዋል። ቃል አቀባዩ ካለፈው ሳምንት ቅዳሜ አንስቶ እየተባባሰ የቀጠለው የእስራኤልና ሐማስ ግጭት አስመልክቶ የመንግስት አቋም ምን እንደሆነ ለተነሳላቸው ጥያቄ ግን መንግስት ጉዳዩን እየተከታተለ መሆኑን ከመግለጽ በቀር ሌላ አስተያየት አልሰጡም። በኢትዮጵያ የፍልስጤም ኤምባሲ ትላንት ባወጣው መግለጫ ሐማስን በስም ሳይጠቅስ የፍልስጤምን አንጃዎች ራሳቸውን የመከላከል መብታቸውን እንዲተገብሩ ያስገድዷቸው በእስራኤል ሲፈጸሙ የቆዩ በደሎች ናቸው ብሏል። ዓለም አቀፉ ማህበረሰብም እስራኤል በጋዛ ላይ ያጠናከረች ያለችውን ድብደባ እንዲያወግዝ ሲል ጠይቋል። በኢትዮጵያ የእስራኤል ኤምባሲ በበኩሉ ከዓለም አቀፉ ማህበረሰብ በተጨማሪ የሐማስን ድንገተኛ ጥቃት እንዲያወግዝና ከእስራኤል ጎን እንዲቆም ለኢትዮጵያ መንግስት ቀጥተኛ ጥሪ ማቅረቡ ይታወሳል። ለዝርዝሩ ኬኔዲ አባተ።
በጋዛ ሰርጥ የምድር ውጊያ ለመጀመር በዝግጅት ላይ እንደሆነች እስራኤል ዛሬ ሐሙስ አስታውቃለች። ሆኖም ዘመቻውን አስመልክቶ የመጨረሻው ውሳኔ ላይ ገና እንዳልተደረሰ ተነግሯል። በሐማስ ድንገተኛ ማጥቃት የዘገባ አስከተናቀረበት ሰዓት ድረስ 1200 ሰዎች እንደተገደሉባት የገለጸችው እስራኤል 300,000 ተጠባባቂ ጦሯን ጠርታ በድንበር ላይ አከማችታለች። እስራኤል በመላሹ በወሰደችው የአጸፋ ጥቃት እስካሁን 1350 የጋዛ ነዋሪዎች ህይወታቸውን አጥተዋል። ከቤታቸው የተፈናቀሉት የጋዛ ነዋሪዎች 340,000 ሲደርሱ ከነዚህ ውስጥ 2/3 የሚሆኑት በተመድ የሚተዳደሩ ትምህርት ቤቶች ውስጥ ተጠለው እንደሚገኙ ድርጅቱ አስታውቋል። እስራኤል ጋዛን በዙሪያ ከበባ ውስጥ በማዋሏ የምግብ፣ የውሃ፣ የነዳጅና የመድኃኒት አቅርቦት እጥረቱ የተራድኦ ድርጅቶችን አስጨንቋል። በአዲስ አበባ የሚገኘው የፍልስጤም ኤምባሲ ትናንት ረቡዕ መስከረም 30 ቀን 2016 ዓ.ም ባወጣው የጽሑፍ መግለጫ እስራኤል በጋዛ ላይ የቀጠለ የአየር ድብደባ የጦር ወንጀል ሊሆን የሚችል ነው ሲል ጠቁሟል። ኤምባሲው በመግለጫው የእስራኤል መንግስትና እስራኤላውያን ሰፋሪዎች ሲል የጠራቸው አካላት በተቀደሱ የሃይማኖት ስፍራዎች ጭምር በፍልስጤም ህዝብ ላይ እስከ ግድያ የደረሰ ጥቃትና የመብቶች ጥሰት እንደፈጸሙ፣ ፍልስጤማውያን የራስን እድል በራስ የመወሰንና ነጻ ሀገር የመመስረት ህጋዊ መብታቸውን እንደተነፈጉ፣ እንዲሁም በእስራኤል ይፈጸማል ያለውን ወረራ ለማስቆምና ሊተገበር የሚችል የሰላም ሂደት እውን ለማድረግ የሚያስችል ዓለም አቀፍ ተነሳሽነት አለመኖሩ አሁን ለተባባሰው ቀውስ ምክንያት እንደሆነ አትቷል። በሌላ በኩል በኢትዮጵያ የእስራኤል ኤምባሲ ከትናንት በስቲያ ማክሰኞ ለጋዜጠኞች በሰጠው መግለጫ በሰላማዊ ሰዎች ላይ ያነጣጠረው የሐማስ ጥቃት በምንም መመዘኛ ተቀባይነት የሌለው የሽብር ድርጊት ነው ብሏል። በኢትዮጵያ የእስራኤል አምባሳደር አለልኝ አድማሱ ሐማስ ጥቃቱን ለመፈጸም ያቀረበውን ምክንያት ሰበብ ነው ሲሉ አጣጥለዋል።
የክርስትና ሃይማኖት ያላት ጎሎጎታ ደረክ ሱልጣን የሚባለው ኢየሩሳሌም ላይ አለ። የእስልምናም ደግሞ እንደዚሁ አይላክሳ የሚባለው ሀዛ ነው ያለ። የኛ ቤተ መቅደሱ የእስራኤል ቤተ መቅደስ ያለ ሀዛ ነው። ሁሉም በአንድ አካባቢ ነው ያለ። በዛ ቦታ ማንኛውም ሰው ፈልጎ መጸለይ የሚፈልግ ሰው መጥቶ መጸለይ ይችላል። ግን ምንድን ነው ምክንያት ነው ሰበብ ነው? የውላውን ቱስቴት እንትን የተባለው የኤላክሳም ይባላል ሰበብ ነው። ሰበብ እንዴት አድርገው ጦርነቱን እንዴት አድርገን ንክፈት፣ እንዴት አድርገን እስራኤልን እናዳክማት፣ እስራኤልን እንዴት አድርገን እንጨርሳቸው የሚል የሰበብ ነው።
የፍልስጤም ኤምባሲ በትናንቱ መግለጫው እስራኤል በዙሪያ ከበባ ውስጥ ባስገባቻት በጋዛ የማህበራዊ አገልግሎት ሰጪ ተቋማትንና የሰላማዊ ሰዎችን መኖሪያ ጭምር በመደብደብ እየፈጸመች ነው ያለውን የወንጀል ድርጊት ዓለም አቀፉ ማህበረሰብ ሊያወግዘው እንደሚገባ ጠቅሶ ጥሪ አቅርቧል። በኢትዮጵያ የእስራኤል አምባሳደር አለልኝ አድማሱ በበኩላቸው ከዓለም አቀፉ ማህበረሰብ በተጨማሪ ለኢትዮጵያ መንግስትም የሐማስን ድርጊት እንዲያወግዝና ከእስራኤል ጎን እንዲቆም ቀጥተኛ ጥሪ አቅርበዋል። የኢትዮጵያ መንግስት በአንጻሩ ስለ ጥቃቱም ይሁን ስለ ግጭቱ በይፋ መግለጫ ከመስጠት ለቀናት ተቆጥቦ ቆይቷል። ሆኖም የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ ለጋዜጠኞች በሰጡት መደበኛ መግለጫ ወቅት የእስራኤል ሐማስን ግጭት አስመልክቶ የመንግስት አቋም ምን እንደሆነ ለተነሳላቸው ጥያቄ አጭር ምላሽ ሰጥተዋል።
ከእስራኤልና ፍልስጤም አንጻር ኢትዮጵያ ለረጅም ጊዜ ቆየ የሚታወቅ አቋም አላት። የአፍሪካ ህብረትን የሁለት ስቴት ውሳኔ ተደግፋለች። በኢትዮጵያ በኩል በጉዳዩ ላይ ክትትል ይደረጋል ኤምባሲውን የሚከታተለው ጉዳይ ይሆናል።
የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ የሐማስ ጥቃት በተፈጸመበት ቀን ባለፈው ሳምንት ቅዳሜ መስከረም 26 በሰጡት መግለጫ ሁለቱም ወገኖች ወታደራዊ ግጭቶችን እንዲያቆሙና የሁለት ሀገራት መርህን ለመተግበር ያለምንም ቅድመ ሁኔታ ወደ ድርድር ጠረጴዛ እንዲመለሱ ተማጽነዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዘገባው አመሰግናለሁ። ክብራትና ቁራን አድማይት መልካችቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የምሽቱን ዝግጅታችንን ነው። አሁን ወደ ተከታዩ ርዕስ እናልፋለን። እዚያው ኢትዮጵያ ውስጥ ያቆየናል። በኢትዮጵያ የዘር ማጥፋት አስተቃቂ ወንጀሎች ስጋት እንደጨመረ የተባበሩት መንግስታት ድርጅት አስጠነቀቀ። ኢትዮጵያ መንግስት በልዩ ልዩ ክልሎች ውስጥ ከሚንቀሳቀሱ ታጣቂዎች ጋር የገባበት የትጥቅ ግጭት መቀጠሉን ተከትሎ በአገሪቱ ውስጥ የዘር ማጥፋትና ተዛማች አስተቃቂ ወንጀሎች መፈጸማቸው ስጋቱ በከፍተኛ ሁኔታ እንደጨመረ የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊና ልዩ አማካሪ አሊስ ዋይሪሙ ንንደርቱ አስጠንቅቀዋል። የትግራይ፣ የአማራ፣ የአፋርና የኦሮሚያ ክልሎች የትጥቅ ትግል ግጭቶች እንደቀጠሉባቸው በመግለጫው የተጠቀሱ አካባቢዎች ናቸው። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ መለስ አለም በበኩላቸው መግለጫው ኃላፊነት የጎደለው ነው ሲሉ አጣጥለውታል። ስምንሽ ቆየ ተጨማሪ ዝርዝር ይዛለች።
የተባበሩት መንግስታት ድርጅት ልዩ አማካሪ አሊስ ዋይሪሙን ደሪቱ ትላንት ባወጡት መግለጫ በትግራይ፣ በአማራ፣ በአፋርና ኦሮሚያ ክልሎች ግጭቶች መጨመራቸውን ገልጸው ከኢትዮጵያ የወጡ ያሉ ሪፖርቶች እጅግ በጣም የሚረብሹና እርምጃ እንዲወሰድ የሚጠይቁ ናቸው ሲሉ አሳስበዋል። በተለይ ዘር ማጥፋትና ተያያዥነት ያላቸው የጭካኔ ወንጀሎች ሊፈጸሙ የሚችሉባቸው አደገኛ ሁኔታዎች በኢትዮጵያ ስለመኖራቸው እንዲረዳ የዓለም ማህበረሰብን ትኩረት መሳብ እንደሚፈልጉም አመልክተዋል። ልዩ አማካሪዋ በመግለጫቸው ኢትዮጵያ ውስጥ ሙሉ የቤተሰብ አባላት እንደተገደሉ፣ ሰዎች ዘመዶቻቸው ላይ አሰቃቂ ወንጀሎች ሲፈጸሙ እንዲመለከቱ መገደዳቸውንና የአንድ ማህበረሰብ አባላት ቤት ንብረታቸውን ጥለው መሰደዳቸውን የሚያሳዩ ሪፖርቶች መኖራቸውን አመልክተዋል። እንደሪቱ አክለው ባለፉት 3 አመታት ውስጥ በኢትዮጵያ ያለውን ሁኔታ አስመልክቶ ያወጧቸውን መግለጫዎችና የመንግስታቱ ድርጅት በኢትዮጵያ የሚካሄደውን የመብት ጥሰት እንዲያጣራ ባቋቋመው ኮሚሽን ሪፖርት ውስጥ የተካተቱ በአማራ ክልል በሚኖሩ ሲቪሎች ላይ የደረሱ እንዲሁም በትግራይ ክልል የቀጠሉ የመብት ጥሰቶችን የጠቀሱ ሲሆን እንደ አውሮፓውያን አቆጣጠር ከህዳር 2020 አንስቶ በኢትዮጵያ የሚፈጸሙ ጅምላ ግድያዎች፣ አስገድዶ መድፈር፣ ማስራብ፣ የትምህርት ቤቶችና የህክምና ተቋማት ውድመት፣ የግዳጅ መፈናቀልና የዘፈቀደ ስርዓት እንዲሁም ሌሎች ሰፊ የመብት ጥሰቶች በአስቸኳይ እንዲቆሙ ጠይቀዋል። የመንግስታቱ ድርጅት ልዩ አማካሪን መግለጫ ተከትሎ ምላሽ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ መለስ አለም በበኩላቸው መግለጫው ኃላፊነት የጎደለው፣ ጥናት ያልተካሄደበትና ነባራዊን ሁኔታ የማይገልጽ ነው ሲሉ አጣጥለውታል።
ሐላፊዋ ያወጡት መግለጫ ሐላፊነት የጎደለው፣ ተገቢ ጥናት ያልተካሄደበት እና መሬት ላይ ያለውንም ነባራዊ ሁኔታ የማይገልጽ እንደሆነ የሚያሳይ መግለጫ በኢትዮጵያ መንግስት በኩል ወጥቷል። የውጭ ጉዳይ ሚኒስቴርን ድረገጽ ማየት ጠቃሚ ነው። የፕሪቶሪያ ስምምነት አፍሪካውያን ለአፍሪካውያን ችግር አፍሪካዊ መፍትሄ በሚል ለዚህ ደረጃ ያደረሱት ነው። ከሽግግር ፍትህ ስርዓቱ ጋር በተያያዘ ከብሔራዊ መግባባት ጥረቱም ጋር በተያያዘ ያሉ ነገሮችን በተገቢው መረጃ ያልወሰደ የዓለም አቀፉ የኢትዮጵያ ሰብአዊ መብቶች ጉዳይ ይመለከተኛል በሚል የተቋቋመውና አሁን ጊዜው ያበቃው ተቋምን ውሃ የማይቋጠር ክስ ሪፈር አድርጎ ጠቅሶ የቀረበ ነውና በዛ ደረጃ መጠቀስ ያለበት ነው። ስለዚህ ኃላፊነት የጎደለው፣ ተገቢ መረጃ የሌለውና በተገቢ ሁኔታ ያልተተነተነ መግለጫ ነው።
በንጹሃን ዜጎች ላይ የሚደርሰው ስቃይ ፈጽሞ የማይቀር ተደርጎ ሊወሰድ አይገባም ያሉት የመንግስታቱ ድርጅት ልዩ አማካሪ እንደሪቱ ከዛ ይልቅ ወንጀል ፈጻሚዎች ከተጠያቂነት ነጻ መሆን እየተስፋፋ እንዳይሄድና ወንጀልን አስቀድሞ የመከላከል እርምጃዎች ቅድሚያ እንዲሰጣቸው ለማድረግ ያለው ቁርጠኝነት መጠናከር እንዳለባቸው ተናግረዋል። በሌላ በኩል ኮሚሽኑ በመስከረም ወር ይፋ አድርጎት በነበረው ሪፖርት በኦሮሚያ በአማራና በሌሎችም የሀገሪቱ አካባቢዎች እየተካሄዱ ያሉ የመብጥሰቶች ስር የሰደደ ወንጀል ፈጽሞ ያለመጠየቅና ሌሎች ተጨማሪ ወንጀሎች የመፈጸማቸውን ስጋት አውግዞ ነበር። ጥቃት አድራሾች አንድም ቡድን በሄራቸውን መሰረት አድርገው የማጥቃት አላማ እንዳላቸው ገልጸዋል ሲሉ ያመለከቱት እንደሪቱ ይህ ሁኔታ የትግራይ ተወላጆችን እንደ ካንሰር በመግለጽ ወንዶችንና ህፃናትን የመግደል እንዲሁም የሴቶችን የመውለድ ችሎታ የማጥፋት ፍላጎትን ያካትታል ብለዋል። በዋግምራ በሰሜንና ደቡብ ወሎ እንዲሁም ሰሜን ሸዋ ዞኖች የሚገኙ 11 ከተሞችና መንደሮች ውስጥ በአማራና አገው ተወላጅ ሴቶችና ልጃገረዶች ላይ በጅምላ አስገድዶ መድፈርን ጨምሮ ሌሎች ጾታን መሰረት ያደረጉ ሰፊ ጥቃቶች መፈጸማቸውንም በኮሚሽኑ ሪፖርት መካተቱን በስጋት አመልክተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስምንሽን ለዘገባው ላመስግንና ለተከታዩ ርዕስ ደግሞ ወደ ኪጋሊ ልሰዳችሁ። ሩዋንዳ ባለም ዙሪያ ተቺዎቿን ዝም ለማሰኘት ውከትን መሳሪያ ማድረጓን ሂዩማን ራይትስ ዎች ወነጀለ። ሂዩማን ራይትስ ዎች ሰሞኑን ባወጣው በዚህ ዘገባ በሩዋንዳ መንግስት መጠነ ሰፊ የመቃር ምጃዎች ይደረጋሉ ሲል ከሷል። የመብት ተሟጋች ተቋሙ የሀገሪቱ መንግስት የነቀፌታ አስተያየት በሚሰነዘሩባቸው ወይም በሚሰነዘሩ ዜጎችና ከሀገሮች በሚኖሩ ተቃዋሚዎች ላይ በሚፈጸመው ግድያ፣ አፈናና ወከባ ተቺዎቹን ዝም ለማሰኘት እየሞከረ ነው ሲል ነው የወነጀለው። ሄንሪ ሪጅዌል ከለንደን ያደረሰንን የዚህን ዘገባ ዝርዝር እንደሚከተለው አቀርበዋለሁ። እንዳለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች ዘገባ የሩዋንዳው ፕሬዝዳንት ፖል ካጋሜ መንግስት በሀገር ውስጥና በዓለም ዙሪያ ተቺዎቹን ዝም ለማሰኘት ውከትና ፍርሃትን የማፈኛ መሳሪያ አድርጎ እየተጠቀመ ነው።
It is a relentless attack on individuals using a multiplicity of
ሰዎችን ዝም ለማሰኘት የተለያዩ ዘዴዎችን በመጠቀም በግለሰቦች ላይ ሳያቋርጥ የሚሰነዘር ጥቃት ነው።
ፕሬዝዳንት ካጋሜ እንደ አውሮፓውያን ዘመን አቆጣጠር በ1994 ዓመተ ምህረት በዚያች ሀገር ከደረሰው የዘር ፍጅት በኋላ ሩዋንዳን አንድ እንድትሆን ረድተዋል። ኖኤል ዚሃምባዌ በዚያን ዘመን ገና ልጅ ነበር። ይሁንና የቤተሰቡ አባላትና ጓደኞች ሲገደሉ አይቷል። ከአስር ዓመታት በኋላም በካጋሜ የሚመራውን የጁኒየር ሩዋንዳ አርበኞች ግንባር ለመቀላቀል ፈቃደኛ ባለመሆኑ አገሩን ጥሎ ለመሸሽ እንደተገደደ ይናገራል። ሂዩማን ራይትስ ዎች ኖኤልን አነጋግሮታል።
የገዢው ፓርቲ አባል ለመሆኑ ፈቃደኛ ያልሆኑ የመጨረሻ አጣቸው እስር ወይም የገቡበት ያለመታወቅ የሆነ በርካታ ሰዎች አውቃለሁ። እንግዲህ በዚህ መንገድ ነው ሩዋንዳን ጥዬ ለመሰደድ የበቃሁት።
ኖኤል አገር ጥሎ ከተሰደደም በኋላ ሁለት ወንድሞቹና የወንድሙ ልጅ ሩዋንዳ ውስጥ ለእስር መዳረጋቸውን ይናገራል።
እስር ቤት አስገብተው አሰቃዩዋቸው። ወንድሞቼ ከ19 ዓመቱ ወጣት የወንድሜ የመጀመሪያ ልጅ ጋር ነበሩ። ሌሎች ብዙ ሺህ የገቡበት ሳይታወቅ የቀሩ ሰዎች አሉ። አሁን ይሄ እየተነጋገርን ባለንበት በዚህ ሰዓት እንኳን የደረሱበት ያልታወቀ እንደጠፉ የቀሩ በርካቶች ናቸው።
ሂዩማን ራይትስ ዎች በተለያዩ የአፍሪካ ሀገራት ውስጥ ይኖሩ በነበሩ 5 ሩዋንዳውያን ላይ የተፈጸሙ ግድያዎችንና በሌሎች በርካቶች ላይ ደግሞ አፈናና አካላዊ ጥቃቶች መድረሳቸውን መዝግቧል።
But we also see it in Europe where we've seen that there have been threat to life warnings.
ይሁንና ሁኔታው ግለሰቦች ዛቻና የህይወት ማስፈራሪያዎች ሲደርሷቸው እንደምናይበት እንግሊዝን በመሰሉ የአውሮፓ ሀገራቶችም ላይ አለ። የቤተሰብ አባላቶቻቸው የጥቃት ኢላማ የተደረጉባቸው ግለሰቦችን አይተናል። ያለም አቀፍ ድንጋጌ ማስፈጸሚያ ዘዴዎች ያለ አግባብ የተተገበሩባቸውም አሉ።
Because of the failure of governments for their own interests standing up to Rwanda.
መንግስታት ለራሳቸው ጥቅም ሲሉ ይህንን ድርጊት ባለመቃወማቸው ሩዋንዳ ባለም አቀፍ ደረጃ መጠነ ሰፊ በደሎችን ስትፈጽም እያየን ነው።
የሩዋንዳ መንግስት በበኩሉ ሂዩማን ራይትስ ዎች በርሱ ብቻ ምናብ ያለና የሩዋንዳ መንግስት የሚያጠልሽ የተዛባ ዘገባ ማቅረቡን ቀጥሏል ሲል ነቅፏል። አያይዞም ባለፉት 29 ዓመታት ውስጥ የሩዋንዳውያንን መብት ደህንነትና ሰብአዊ ክብር ጥበቃ በማጎልበቱ ረገድ አይነተኛ የሚስተኝ ለውጥ አስመዝግቧል ሲል የሂዩማን ራይትስ ዎችን ሪፖርት አጣጥሏል። ክብራትና ክብራን አድማይ ተመልካቾቻችን የመጨረሻው የመስሄቱ ትንታኔ ርዕስ ደግሞ ወደ ሩሲያ ይወስደናል። በተባባሰው የእስራኤል ሐማስ ቀውስ ሩሲያ ከአረብ መሪዎች ጋር ተወያይታለች። በእስራኤል ጦርና በሐማስ ታጣቂ መካከል እየተባባሰ ባለው ጦርነት በዝምታ የቆየችው ሩሲያ በዚህ ሳምንት ከእስራኤል ሐማስና ኢራን ጋር ያላትን ግንኙነትና በግጭቱ ሊኖራት የሚችለውን ሚና እየመዘነች እንደሆነ የሚያመላክቱ ፍንጮች እየታዩ ነው። የፍልስጤሙ ፕሬዝዳንት መሐሙድ አባስ በሩሲያ ጉብኝት ሊያደርጉ እንደሚችሉ የአገሪቱ ባለስልጣናት ጠቁመዋል። ይሁንና ትክክለኛ ቀኑን ቆርጠው አልተናገሩም። ሉዊዝ ራሚሬዝ ያደረሰንን የዚህን ዘገባ ዝርዝር ስምኝሽ የቆየ እንዲህ ታቀርበዋለች።
የሐማስ ታጣቂዎች በእስራኤል ላይ ጥቃታቸውን ከከፈቱ ከሁለት ቀናት በኋላ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአረብ ሊግ ዋና ጸሐፊን ተቀብለው ያነጋገሩ ሲሆን ሩሲያ በእስራኤልና በፍልስጤም መካከል ዘላቂ ሰላም እንዲሰፍን መፍትሄ ያለችውን ሐሳብ በድጋሚ አሰምተዋል። የፍልስጤምን ጉዳይ ላንዴና ለመጨረሻ ጊዜ ለመፍታት ሊኖር የሚችለው ብቸኛው እንቅስቃሴ በተባበሩት መንግስታት ድርጅት የተላለፈው ውሳኔ ብቻ ነው ያሉ ሲሆን ይህ ሁለቱ ሀገራት እንደ ጥሩ ጎረቤት በሰላም መኖር የሚችሉበት ነው ሲሉም አመልክተዋል።
የፍልስጤምን ችግር መፍታት የሚቻለበት አንድ መፍትሄ ብቻ ነው ያለው። ያም በተባበሩት መንግስታት ድርጅት ፍልስጤምና እስራኤል በሚል የቀረበው የሁለት መንግስት መፍትሄ ነው።
ሩሲያ ከእስራኤልና ከተፋላሚው የዌስት ባንክና የጋዛ ሰርጥ አመራሮች ጋር ያላትን ግንኙነት ሚዛን ለመጠበቅ ስትጥር ቆይታለች። ይህም ከእስራኤላውያን ጋር ያለውን ግንኙነት እንደሚያበላሽ ያወቀች እንደ አውሮፓውያን አቆጣጠር በመስከረም 2022 የሩሲያ የውጭ ጉዳይ ሚኒስትርን በሞስኮ ተቀብላ ያስተናገደቻቸውን በኢራን የሚደገፉትን የሐማስ መሪዎች ይጨምራል። በእስራኤልና በሐማስ መካከል የተነሳውን አዲስ ጦርነት አስመልክቶ ሩሲያ ዝምታዋን የሰበረችበትን አጋጣሚ ፕሬዝዳንት ቭላድሚር ፑቲን አሁን ላለው ደም መፋሰስ ዋሽንግተንን ተጠያቂ ለማድረግ ተጠቅመውበታል።
ይህንን መፍትሄ በተናጠል ብቻዋን ለመተግበር የሞከረችውና በሚያሳዝን ሁኔታ በሁለቱም ወገኖች ዘንድ ተቀባይነት ያለው ስምምነት ላይ ለመድረስ ግድ ያልነበራት ዩናይትድ ስቴትስ በመካከለኛው ምስራቅ ያላት ፖሊሲ ውድቀትን የሚያሳይ ግልጽ ምሳሌ ነው።
የአሜሪካ ባለስልጣናት በፑቲን አስተያየት ዙሪያ ገና ምላሽ አልሰጡም። አሜሪካንን ከመተቸት ባለፈ ግን ሩሲያ በመካከለኛው ምስራቅ ያላትን ተጽዕኖ ለማሳደግ የሚያስችላትን አጋጣሚ እየፈለገች ነው ሲሉ ታዛቢዎች ይናገራሉ። ጋሊፕ ዳላይ በቻታም ሃውስ የመካከለኛው ምስራቅና የሰሜን አፍሪካ ጥናት አጥኚ ናቸው።
Russia has much more established links with Israel. I mean, let's not forget the nature of Israel's stance.
ሩሲያ ከእስራኤል ጋር የበለጠ ጠንካራ ግንኙነት አላት። እስራኤል በዩክሬን ጦርነት ላይ ያላትን አቋም መርሳት የለብንም። ይሄም በምዕራቡ ዓለም ብዙ ትችቶችን አስከትሏል። በሌላ በኩል ደግሞ ሩሲያ ከሐማስ ጋር ጠንካራና የረጅም ጊዜ ግንኙነት አላት። ይሄ ግን ከአጋርነት ይልቅ የጥቅም ግንኙነት ይመስለኛል።
የሐማስና በሊባኖስ የሚገኘው ሂዝቦላ ዋና ደጋፊና ሞስኮ ቅድሚያ ከመትሰጣቸው አጋሮች መካከል አንዷ የሆነችው ኢራን ግን ለሞስኮ አጋር ናት። ለክሬምሊን ችግር የሚፈጥረውም ይሄ ነው። የሩሲያ የፖለቲካ ሳይንስ ምሁር የሆኑት አርካይ ዱቦኖቭ እንደሚሉት ሩሲያ በመካከለኛው ምስራቅ በሚካሄደው ግጭት ያላት ተሳትፎ ችግሩን ወደ ሶስተኛ ዓለም ጦርነት ሊያሳድግ ይችላል የሚል ስጋት ይፈጥራል ላሉ።
действительно фактически означающее, что конфликт на Ближнем Востоке.
Русия ተሳተፈች ማለት በመካከለኛው ምስራቅ ያለው ግጭት ወደ ሶስተኛው ዓለም ጦርነት ሊሸጋገር የሚችልበት ስጋት አለ። በዚህ ሁኔታ ሞስኮ በዚህ አይነት አደጋ ውስጥ መውደቅ አትፈልግም። ኢራን ደግሞ አደጋውን ለመጋፈጥ ዝግጁ ናት። ስለዚህ ኢራን በጃዙር የምትደግፈው ሂዝቦላ እዚህ ግጭት ውስጥ የሚገባ ከሆነ አንዱ ልናስብበት የሚገባው ሁኔታ ነው።
ሞስኮ በዩክሬን ላይ በፈጸመችው ወረራ ጥልፍልፍ ሁኔታ ውስጥ በመትገኝበት ወቅት በመካከለኛው ምስራቅ የተነሳው አዲስ ግጭት ለክሬምሊን ብቻ ሳይሆን በዓለም ዙሪያ ሰላም ከመስፈን አንጻር በርካታ አዳዲስ ጥያቄዎችን አስነስቷል። በሉዊስ ራምኔዝ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስምንሽን በድጋሚ አመሰግናለሁ። ክብራትና ክብራን አድማይ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን አሁን ከምሽቱ 3 ሰዓት ከ35 በኢትዮጵያ ሰዓት አቆጣጠር መሆኑን ያመለክታል። ወደ ቀዳሚው የምሽቱ ቅንብር ልሰዳችሁ። ወደ መቀሌ ወስደናል ተከታዩ ቅንብር። በትግራይ ክልል በሰሜን ኢትዮጵያ ጦርነት ህይወታቸው ያለፈ የቀድሞ ተዋጊዎች በዚህ ሳምንት መጨረሻ በክልሉ በሶስት የሐዘን ቀናት እንደሚዘከሩ ተገልጧል። የክልሉን መንሻ አድርጎ ለሁለት ዓመታት በዘለቀው የሰሜን ኢትዮጵያ ጦርነት ህይወታቸው በአውደ ውጊያ ካለፉትም ይሁኑ በፕሪቶሪያው የሰላም ስምምነት መሰረት የውጊያ ደረጃቸው ፈርሶ ወደ ህብረተሰቡ መዋሃዳቸው ከተገለጸው የሚበዙቱ ወጣቶች መሆናቸው ተመልክቷል። ሙልጌታ ጽባሃ ዝርዝሩን ይዟል።
የትግራይ ክልልን መነሻው ባደረገውና ለሁለት ዓመት በዘለቀው የሰሜን ኢትዮጵያው ጦርነት ከትግራይ ኃይሎች ጎን ተሰልፈው ሲዋጉ ህይወታቸው ያለፈ ተዋጊዎችን ለመዘከር ክልሉ 3 ቀናት በሐዘን እንዲታሰቡ አውጇል። ባለፉት ሳምንታትም የክልሉን መንግስት ሳይጠብቁ የቅርብ ሰዎቻቸውን ህይወት ማለፍ በራሳቸው መንገድ ያጣሩ ቤተሰቦች ሐዘን ላይ ተቀምጠው ሰንብተዋል። በመቀለ ከተማ በንግድ ስራ ላይ የተሰማራው ወጣት ቢኒያም ወልዳይ በጦርነቱ ወቅት ከትግራይ ኃይሎች ጎን ተሰልፎ በውጊያ እንደተሳተፈ ለአሜሪካ ድምጽ ተናግሯል። በክልሉ ካለፉት ጥቂት ሳምንታት ወዲህ በጦርነቱ ህይወታቸው ያለፈ የቀድሞ ተዋጊዎች መርዶ የተነገራቸው በርካታ ቤተሰቦች ሐዘን የተቀመጡበት እንደሆነ ይናገራል። እርሱም በተሳተፈበት በዚያ ጦርነት ህይወታቸው ካለፈውና ሰሞኑን ህብረተሰቡ በሐዘን እየዘከራቸው ካሉት የቀድሞ ተዋጊዎች ብዙዎቹ ወጣቶች እንደሆኑ ይገልጻል።
በዚህ ጦርነት ሁላችን ነው የተጎዳነው። እንደ ለማውራት በእያንዳንዱ ቤት ሁሉም ወጣት ተሳትፏል። ግን እዚህ ደረጃ ደርሰናል። ሰላም መጥቷል ብለናል። ኦሬዲ ሰላሙን ገና አላረጋገጥንም። ሰላም በሶስራ ገና አልተረጋገጠም። እንደ ጦርነት ግን ጉዳት ያመጣብን ምንድነው? እንደ አንድ ሀገር ወድቀናል። በቃ ብቻ ሀገር ተመልሳ ለመነሳት ገና በጣም ብዙ ጊዜ ያስፈልጋታል። ተርቼ ለውጣለሁ የሚል አመለካከት የለውም። ከዚህ በኋላ ልንገር፣ ይሄን ሳይኮል ለመመለስ ጊዜ ያስፈልገናል። 2011 12 ላይ አሪፍ እየሰራ ነበር። ወጣቱ በጣም እየሰራ ነበር፣ እየተለወጠ ነበር። ትግራይ እንደ አገር በተለይ መቀሌ እና መቀሌ የነዋሪ ነኝ። መቀሌ ያሉት ሰዎች እየተለወጡ ነበር። ግማሾቹ ሱሳቸውን ትተው ወደ ስራ እየገቡ ነበር። ስራ ላይ ያሉት ደግሞ አጠናክረው ብድር ተበድረው ብዙ ነገር እየሰሩ ነበር። ጦርነቱ ከመጣ በኋላ ግን አሁን ሁሉም እየተዳከመ ነው። አሁን ይሄን ወጣት ተመልሰው ወደ ስራ ገብተህ ስራ ሰርተህ ተለወጥ ለማለት ራሱን ያስጨሻለ የሆነ አንድ ኮርስ ያስፈልጋል። ካልሆነ ግን ይሄ ወጣት ሰርተህ ተለወጥ ለማለት በጣም የሚከብደው አካሉን አጥቶ በህይወት የሚለው እንደውም እድለኛ ነው። ስለዚህ ከአጣነው ህይወት አንጻር እነሱ ድርኞች ናቸው። እጁን ያጣ እግሩን ያጣ በጣም ብዙ አለ። አሁን እነዚህን መንግስት ምን ሊያደርጋቸው ነው? ይሄን ማሰብ አለበት። የሞቱትን ተዋቸው። ወጣቱ ነው የሞተው። ትላልቅ ሰዎች ቢኖሩ ግን ወጣቱ ነው በጣም ያለቀው። ወጣቱ ነው የተሳተፈው። በተለይ ደግሞ ዝም ብለህ ስታስበው 1989 የተወለዱ ጣፊ ናቸው። ከኢትዮ ኤርትራ ጦርነት በኋላ የተወለዱ ሰዎች ናቸው እነዚህ ሁሉ።
ጦርነቱም አያሌ ተስፋ የነበራቸውን ወጣቶች ገና በለጋ እድሜያቸው እንዳስቀራቸው በከፍተኛ ሐዘን የሚያስታውሰው ቢኒያም መሪዎች ለተተኪው ትውልድ በማሰብ የጦርነት አማራጮችን ወደ ጎን ብለው ልዩነታቸውን በውይይት መፍታትን እንዲያስቀድሙ ይመክራል።
ፖለቲካ ልዩነት በንግግር ነው መፍታት ያለብን። እኔ ከዚህ በኋላ ተመልሼ ወደ ጦርነት ገባለሁ ብዬ አላስብም። አገሬን ትቼ መውጣት ይሻለኛል፣ ሰደድ ይሻለኛል። ተመልሼ ወደ ጦርነት ከመገባ ሌላ ሀገር ሄጄ ሰርቼ ብኖር ነው የሚሻለኝ። ፖለቲከኞች ከቻሉ በንግግር ይፍቱት። ተነጋግረው ነገሮችን ሁሉ በንግግር መፍታት ይሻላቸዋል። ኦልሬዲ ተምረናል። ይሄ ጦርነት ብዙ ነገር አስተምሮናል። ከዚህ በኋላ ነው ጦርነት ውስጥ ተመልሼ እገባለሁ ብዬ አላስብም። ከቻሉ በንግግር ይፍቱት፣ ካልሆነ በቃ የራሳቸውን መንገድ መፈለግ ነው። እንጂ ጦርነት ምንም አይነት አመር እንደማያዋጣ ተመረንበታል። ስለዚህ ፖለቲካ በነገር ቢፈታ ባይ ነኝ።
ሰላም ኪዳ የተባለች ሌላዋ አስተያየት ሰጪ ሳምንቱ እርሷ በመትኖርበት አካባቢ ከባድ ሀዘን ያጠላበት እንደሆነ ትናገራለች።
በበለጠ የለውጣቶች ነው የተጎዳ። ሴቶችም ብዙ ወደችም ወጥቷል እና ብዙ ራ ያላቸው ነበሩ። ይሄን ጦርነት በተለየ ለውጣቶች ነው የጎዳው። እናቶቻችንም እንደምታያቸው እንባለምባ ነው ነጠላቸውን እንደፍተው ነው የሚሄዱት። ባለፍካቸውም ድንኳን ተሰርቶ ነው ለሰጋቸው ነው የነበረ ድንኳን። አሁን ለሀዘናቸው ብለው በየሰፈሩ በየሄድክ ሰፈሩን ድንኳን ለድንኳን ነው የሆነው። ይሄን ነገር እናቱ ሰርግ እንድታይ ነበር። አሁን ግን ለሀዘናቸው ነው እንደዚህ ያለው። በአጠቃላይ ይሄን ጦርነት የተጎዳውን ለብዛኛው ለውጣቶች ነው ራያቸውም ሁሉም ሁልባቸውም።
በጦርነቱ የተሳተፉና ዛሬን በህይወት ለመኖር የታደሉ የቀድሞ ተዋጊዎች ወጣቶች ልዩ ትኩረት ተሰጥቷቸው ወደ መደበኛ ኑሯቸው በአግባቡ የመመለስ ስራ ሊከናወን እንደሚገባ የሚጠይቀው ደግሞ እስራኤል ሳምሶን የተባለ ወጣት ነው።
ወጣቶች ላይ ያደረሰው ሁሉም ነገር አድርሶባቸዋል። ይሄ ጦርነት እንዳለ ትምርታቸው ማቋርጠው ወደ ጦርነት ነው የገቡት። ስራቸው ማቋርጠው ተዳራቸውም ትተው እንዳለ ወጣቱ ቤተሰብ የሚደግፈኝ ከቤተሰብ ተነጥሎ ሄደ። ይሄ ላገሬ ለህዝብ ሲል ነው ሄደው። ብዙ ነገር አከላቸው የጎደሉ ወጣቶች አሉ። አሁን ችግሮቹ በጠርጴዛ ድርድር ተፈቷል፣ ሰላም መጥቷል። ለጊዜው እኛ በዚህ ሰዓት ሰላም ብቻ ነው የሚያስፈልገው። ለትግራይ ህዝብ በቀላይ ተቆም በዚህ ሰዓት በቃ አሁን የሆነ ነገር ቢነሳ የሚከሰረው እኛ ነው፣ የቀረው ወጣቱ ነው የሚጠፋው። ምክንያቱም የጦርነት ትርፍ የለውም። የትግራይ ህዝብ ገብቶታል እንዳለ በቃ ጦርነት ለማንም እንደማይበጅ ገብቶታልና ኦሮሞ ጦርነት ቢከፈት አማራ ቢከፈት ደቡብ ላይም ቢከፈት ከፍሻራው እጪ ምንም እናተርፈው ነገር ስለሌለ ከዛም ይመጣው አቅርቦት ነው እንጂ እኛም ይቀንሰው ዋጋም ይወደደው እንጂ ምንም እናተርፈው ትርፍ ስለሌለ ጦርነት ቢበቃና ሰከን ብለው ያስቡ።
ለዚህም የሰላም ስምምነቱ ዘላቂ ሊሆን እንደሚገባ ሰላም ኪዳይ ታስገነዝባለች።
በቀጣይ ይሄን ሰላም ከዛ ያለፈ ተመልሶ ይሄን ነገር እንዳይመጣ በዛ እንደሚቀጥል ተስፋ አድርጋለሁና ራሶችም መንግስት ትንሽ ድጎማ ቢያድርግላቸው በተለይ ለተሰው ቤተሰቦችና ለተጎዱ እግሮቻቸውን የተቆረጡ ወጣቶች ትንሽ ደጋፊ እንዲያድርግላቸው በጠረጴዛ ዙሪያ ሆኖ ተነጋግሮ እንዲፈቱት ከዛ ተመልሰው ወደዚህ ጦርነት እንዳንገባ እላለሁ።
ከጥቅምት 3 እስከ 5 ቀን 2016 ዓመተ ምህረት ሀዘን በታወጀባቸው በእነዚህ ቀናትም በውጊያው ህይወታቸው ያለፉ ሰዎችን መርዶ ለቤተሰቦቻቸው እንደሚነገር የክልሉ ጊዜያዊ አስተዳደር አስታውቋል። በዚህ ጦርነት ህይወታቸው ያለፈ የክልሉ የቀድሞ ተዋጊዎች ቁጥር እስካሁን ይፋ አልተደረገም። እንዲሁም በዚህ ጦርነት የኢትዮጵያ መከላከያ ሰራዊትና ከኢትዮጵያ መንግስት ጎን ተሰልፈው ህይወታቸው ስላለፈው ተዋጊዎች ቁጥር እስካሁን የተነገረ አንድም ቁጥር የለም። በተጨማሪም ጦርነቱ በቀጥታ ከነካቸው የአማራና የአፋር ክልል ምን ያህል ተዋጊ ህይወት እንዳለፈ የተገለጸ የለም። በሌላ በኩል በዚህ ጦርነት ከ600,000 የሚበልጡ ሰዎች ህይወታቸው እንዳለፈ የአፍሪካ ህብረት አደራዳሪ የሆኑት ኦሊሴገን ኦብሳንጆ ባለፈው አመት መግለጻቸው አይዘነጋም። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታ አጽብሃን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችን ነው። አሁን ተከታዩ ሳይንስና የተፈጥሮ አካባቢ። በድሬዳዋ የከርሰ ምድር ውሃ መጠን ወይም መመናመኑ እጥረቱን እንዳባባሰው የባለስልጣን መስሪያ ቤቱ የገለጸበት ነው። በድሬዳዋ የንጹህ ውሃ እጥረት እንደተባባሰ የተናገሩ የከተማ ነዋሪዎችም ከፍተኛ የአቅርቦት ችግር ላይ ወድቀናል ሲሉ አማረዋል። አንዳንድ የከተማዋ ሰፈሮች ለወራት ሌሎችም ለሳምንታት ውሃ እያገኙ አለመሆናቸውም ይህም በከተማዋ ከፍተኛ ሙቀት አንጻር ፈተና እንደሆነባቸው ነው ነዋሪዎቹ የተናገሩት። የከተማው የውሃና ፍሳሽ ባለስልጣን በአሁኑ ሰዓት እያቀረበ ያለው ንጹህ የመጠጥ ውሃ የፍላጎቱን 50 በመቶ ብቻ እንደሆነ አረጋግጧል። የከርሰ ምድር ውሃ መመናመኑና በከተማዋ የተዘረጉ የውሃ ማሰራጫ ቱቦች በተደጋጋሚ በጨው እየተደፈኑ መሆናቸው ለጉድለቱ ተጠቃሽ ምክንያቶች ናቸው ይላል የባለስልጣን መስሪያ ቤቱ። አዲስ ቸኮል ነው የተከታተለው።
የሞቃታማ ድሬዳዋ ልዩ ልዩ ሰፈሮች በከፍተኛ ወጥረት እየተቸገሩ እንደሆነ የከተማ ነዋሪዎች ገለጹ። ሰፈር አካባቢውን የሚሸፍኑ የሳቢያን ሰፈርን ጨምሮ በአዲሱ ኬላ፣ ማሻላ፣ መርመርሳ፣ ባርጌሌ፣ ጫተራ፣ ከዚራና በሌሎችም አካባቢዎች ያሉ ነዋሪዎች በተለያየ መጠን የሚገለጹ የመጠጥ አቅርቦት ተጥረቶች ተከስተውባቸዋል። በሳቢያን ሰፈር የመንገድ ዳር ቡናና ቁርስ በመሸጥ የሚተዳደሩት ወይዘሮ መልክ ያሻግሬ በቀሎ አግዥ የሚያወጡት ወጪ ከአቅማቸው በላይ የሆነ እንደመጣ ይናገራሉ።
በቀበሌያችንም በአካባቢያችንም የውሃ ችግር በጣም በራሳችንም በሰውም የምንሰማው በጣም የውሃ ችግር እንዳለ ነው። እና በ3 ቀን ናገኝ ነበር። አሁን ከ3 ቀንም አልፎ ወደ ሳምንት ምንም ይቆይበት ጊዜ አለና በጣም የውሃ ችግር አለብን። ለሚመለከተው ውሃ ልማት ይደና መለከት ስልክ ተቀበልን፣ ደውሉልን አሉ። ደውል የውስካውን ድረስ ምንም ቆፍሩም ተባለ ተቆፈረ፣ ምንም ያገኘነው ነገር የለም። እና ጨውም ከዘጋውም ችግሩን ንገሩን የሚሆን ነገርም ከሆነ ብለን መልስ አጥተናል።
ዘነ ወለገሰ ባላለም ከ03 ነኝ ከዚራ አካባቢ። እና ውሃ በጣም ተቸግረን ያለነው ሰሞኑንም እንደውም በለጋ 3 ቀን የሚመጣ የነበረው አይመጣም። አሁን ትራንስፖርት እየከፈለን 400 ብር ጀሪካን አፍተስሬ ያስቀጣን ያው በየጊዜው ወጪውን ከበደ ሁኔታ እንዴት እንደምንሆን የውሃ ችግር በጣም እያሳሰበን ነው።
የድሬዳዋ ዋና ፍሳሽ ባለስልጣን ስራ አስኪያጅ አቶ መሐመድ ሙሴ የንጹህ መጠጥ አቅርቦት ጥረት እየተባባሰ እንደመጣ አይክዱም። ተቋማቸው ለከተማዋ ከሚያስፈልጋት ውሃ መጠጥ እያቀረበ የሚገኘው ገሚሱን ብቻ እንደሆነ ስራ አስኪያጁ ይናገራሉ።
እንደየጊዜው አንዳንዱ ሙሉ ጉድጓዶች ሁሉም ሲሰራለ 55% ብቻ የመሸፈን አንዳንዴ ደግሞ 50% ብቻ የመሸፈን ማለት ነው። ሶ ከተማውን ከወሰድ ነው የፍላጎቱን ከ50% ያልበለጠ አገልግሎት ነው እየሰጠን ያለ ነው ማለት ነውና እጅግ በጣም ከፍ ስለም እና ሙሉ አቅም ሁሉም ነገር ተስተካክሎ ሲሰራ ከ55% አካባቢ የከተማውን ፍላጎት ነው እያሟላን ያለ ነውና እንዳልኩ የከተማውን እድገት የሚመጥን ውሃ አቅርቦት አይደለም ከብዛትም ከጥራትም አንፃር ማለት ነው።
አቶ ማመር ለአቅርቦት ስጥረቱ ከነዋሪው ቁጥር ማሻቅ ባሻገር ሁለት አቤት ችግሮችን በመንስኤነት ይጠቅሳሉ። እነርሱም የከርሰ ምድር ውሃ መመናመንና በሶዲየም ባይካርቦኔት ወይም ጨዋማነት የውሃ ቱቦች በበርካታ ቦታዎች በተደጋጋሚ መዘጋታቸውን ነው።
ቁፋሩ ጊዜ ያገኘነው የውሃ መጠንና ሁሉም ጉድጓድ አብሮ መስራት ሲጀምሩ፣ ምክንያቱም ጉድጓዶቹ ዩነስን ቢዛም አንዱ አንዱን ኢንፍለንስ ይፈጥራል። ሰው ከዛ ጋር ተያይዞ ከጠበቅነው በላይ ጉድጓዶች ቀንሰዋል በጣም ማለት ነው። አብሮ መስራት ሲጀምሩ ከአንድ አመት ከምናምን በአንድ አመት አካባቢ በሰዓቱ ከሰሩ በኋላ እጅግ በጣም የመቀነስ አጋጥሞናል። ሁሉንም የዚህ የቆፈርናቸው ቶሜም ቦረን በሚባለው ላይ እና ከ50% በላይ የጨነሱ ሁሉ አሉ። እና መሰረታዊ የካልሲየም ባይካርቦኔት ያው አንዳንዴ ሰው ውስጥ ካልሆንክ በስተቀር ያው ለሁሉም እንደዚህ ብለን ስናነሳ እውነት የሆነ የኃላፊነት መሻሸም የሚመስላቸው ሰው አለ እና በጣም አስቸጋሪ ነው። 100% እርግጠኛ የሚሆንልህ እነኚህ የተፈጥሮ ችግሩ ከካልሲየም ባይካርቦኔት ጋር የሚያያዘው ነገር መሰረታዊ ችግራችን ነው።
የድሬዳዋ ከተማ ብቸኛ የመጠጥ ውሃ ምንጭ ሆኖ እያገለገለ ያለው የከርሰ ምድር ውሃ ይዞታ በከፍተኛ ፍጥነት እያሽቆለቆለ ነው። በ200 ሜትር ርቀት ይገኝ የነበረው የከርሰ ምድር ውሃ አሁን 500 ሜትር ተቆፍሮ በበቂ መጠን ለማግኘት አዳጋች መሆኑ ስጋቱን ከፍተኛ እንደሚያደርገው አቶ መሐመድ ሙሴ አመልክተዋል። ይህም ስጋት የመጠጥ ውሃ ምንጫቸውን በዋናነት ከድሬዳዋ ከርሰ ምድር የሚያገኙትን የሐረር፣ የአወዳይና የሐረማያ ከተሞችንም እንደሚያካተት አክለው ጠቁመዋል። ለችግሩ እልባት ለመስጠት የከተማ አስተዳደሩ ከድሬዳዋ ባሻገር በአጎራባች የሶማሌ ክልል ውስጥም ጉድጓዶች ለማስቆፈር ማቀዱን የባለስልጣኑ ስራ አስኪያጅ አስታውቀዋል። እስከ 2017 ዓመተ ምህረት ድረስ በከተማ አስተዳደሩ አቅም ከተቆፈሩ ጉድጓዶች የተወሰኑት ወደ ስራ የማስገባት ውጥን መኖርን የሚናገሩት አቶ መሐመድ ይህም በከፊልም ቢሆን የከተማው አቅርቦት ችግር ያቀላል ተብሎ እንደሚጠበቅ ገልጸውልናል። የኗሪዎቻቸው ቁጥር በከፍተኛ ፍጥነት እያደጉ ያሉት አብዛኞቹ ኢትዮጵያ ታላላቅና መካከለኛ ከተሞች የሚጋሩ ችግር በኗሪው ቁጥር ልክ ንጹህ የመጠጥ ውሃ ማቅረብ አለመቻላቸው ነው። በዚህ ረገድ ተደጋጋሚ ብዙሃን መገናኛ መወያያ የነበሩት ሐረር፣ መቀሌ፣ ጎንደር፣ ደብረታቦርና ሌሎችም ይጠቀሳሉ። የሀብት ሚኒስትሩ አሳስፋው ድንገሙ ከዚህ ቀደም ለአሜሪካ ድምጽ የሰጡት ቃል ይህንኑ ያጠናክራል።
አሁን በአገር አቀፍ ደረጃ ያሉን ከ900 በላይ የሚሆኑ ከተሞች ናቸው፣ ያው የተለያየ ደረጃ ላይ ያሉ ማለት ነው። እና በእነዚህ አካባቢዎች ላይ ያለው የመጠጥ ውሃ አቅርቦት እና የሳኒቴሽን ደረጃ በጣም ዝቅተኛ የሚባል ከአብዛኛው የአፍሪካ በተለይ ሰብ ሳሃራን አፍሪካ ብለን የምንወስደው አካባቢ ላይ ሲታይ ከዛ አብረጃ አንፃር ሲታይ በጣም ዝቅተኛ ነው።
ንጹህ የመጠጥ ውሃ ልማት ከፍተኛ ወጪ የሚጠይቅ በመሆኑ ከተሞች በሚፈለገው ልክ አቅርቦታቸው ማሻሻል እንዳልቻሉ የሚያስረዱት አቶ አስፋው አቅም ያላቸው ከተሞች ዓለም አቀፍ ብድርና እርዳታ በራሳቸው አፈላልገው ችግሩን እንዲያቃልሉ እንደሚበረታቱ አስታውቀዋል። በዚህም የተወሰኑ ከተሞች አስፈላጊውን ድጋፍ ለማግኘት ቢችሉም አብዛኞቹ ከተሞች ግን በውስን የመንግስት በጀት እየተንቀሳቀሱ ነው ይላሉ። ይህ ብዙ ርቀት እንደሚያስገድድ አቶ አስፋው ጠቅሰው ከተሞች ለውሃ ልማት የሚያወጡት ከፍተኛ ወጪ በከፊል ሊመልስ የሚችል የታሪፍ ክለሳ እንደሚያስፈልግ አመልክተዋል።
ኮምፕሊኬሽን ያመጣው አንደኛ ከታሪፍ አንፃር በጣም ዝቅተኛ ታሪፍ ነው በእኛ አገር ላይ ያለው። ሶ የመክፈል አቅሙ በጣም ውሱን በመሆኑ እዛ ላይ ታሪፍ መጨመሩ ደግሞ የመክፈል አቅሙን የሚያሟጥጥና ተጠቃሚው ላይ ጫና መፈጠሩ ነው በሚል ፖለቲካል ውሳኔ ተወስኖ የቆየበት ሁኔታ አለ። ስለዚህ ይሄንን አሁን እንደ ውሃ ዘርፍ እኛም ሐሳብ እያቀረብን ያለ ነው። በዚህ አይነት በአነስተኛ የአገልግሎት ክፍያ እየከፈልን ውሃውን ሰስተነብል አድርጎ ማቆየት ስለማይቻል ታሪፍ ተጨምሮ መክፈል ለማይችሉት ደግሞ የከተማ አስተዳደሮቹ ሰብስዳይዝ የሚያደርጉበት አሰራር መፈጠር አለበት።
የታሪፍ ክለሳ እንደ ነዋሪዎቹ ገቢ መጠን የተለያየ ሊሆን እንደሚችል በምክረ ሀሳቡ እንደተጠቆመም ሚኒስትሩ አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው አመሰግናለሁ። ተከታዩ የዘንድሮ ኢሬቻ በዓል በአዲስ አበባና በቢሾፍቱ ከተሞች መከበሩን የምስጋና በዓል በሆነው በዚሁ ክብረ በዓል ላይ ካምናው የላቀ ከፍተኛ የታዳሚዎች ቁጥር እንደታየበት ሲነገር፣ ብዙዎችን የሚያገናኝ በኢኮኖሚም ረገድ ፋይዳው የጎላ መሆኑን መጠቆሙን ገልጾ የሁለቱን ቀናት የኢሬቻ በዓል አከባበር ውሎ የቃኘው ገልሞ ዳዊት ተከታዩን አድርሶናል።
በኢትዮጵያ በአደባባይ ከሚከበሩ አውደ በዓላት አንዱ ኢሬቻ ነው። በተለይ በርዕሰ መዲናው አዲስ አበባ በወራ ፍንፍኔና በቢሾፍቱ አርሰዲ የሚከበረው በዓሉ አያሌ የተሳታፊዎች ቁጥር የሚታይበት ነው። በዘንድሮም የወራ ፍንፍኔ በዓል ሁሉም እንደየድሚያቸው በኦሮሞ ባህላዊ አልባሳት ተውበው በልዩ ልዩ ባህላዊ ጨዋታዎች ለስነ በዓሉ ደማቅ ትዕይንትን አጎናጽፈውታል። ከበዓሉ ተሳታፊዎች አንዱ አቶ ተፋደራርሶ ከምዕራብ አርሲ ዞን ነው የመጡት።
ቶለ መልካዱፍነ ኢሬፋቱን ኢሬከናኑ ጀበስ ጀቾኒ ሂንሳ ተኩማ
ወደ ወንዝ ወርደን የኢሬቻን ስነ ስርዓት ስንፈጽም ትርጓሜው አንድነትንና ፍቅርን ለማሳየት ነው። ፈጣሪ ብርታቱን ማለት ነው። የኦሮሞ ህዝብ በአንድነት ፈጣሪውን የሚያመሰግንበት ቦታ ነው። በበጋው ወቅት ደግሞ አመቱን መልካም አድርግልን ለማለት ወደዚህው ስፍራን መጣለን። ስለዚህ ኢሬቻ ትልቅ ትርጉም አለው።
ድሩመራ ወጥፈል ድሩመራ አስጥፉ ጀልቀምን ከና አስ
በኢሬቻ ላይ ከቀድሞ አንስተን እንሳተፋለን። እንደ ኦሮሞ ህዝብ የምንገናኝበት ስፍራ ስለሆነ የባህላችንና የእሴታችን መሰሶ ነው።
በባሉ ስፍራ ያነጋገርናቸው ሌላዋ ተሳታፊ ወይዘሮ ንጉሴ ፈንጃ የአስር ልጆች እናት ናቸው።
ማራ ያን ኢሬቻ ሆነ ኢሬና ማጃቤታ ጉያ ጥንቄ
የኢሬቻ በዓል ብርታታችን ነው። በጨነቀን ቀን ወደ መልካ ወይም ወንዝ ወርደን ፈጣሪ ብንለምን ችግሩን ያሳልፍልናል። ላምጥጃዋን ወይም ነፍሰ ጡር ሴት በሰላም እንድትገላገል ብንለምን ከመልካ ምልኪ ወይም ስኬት ይገኛል። ጦርነት ቢያጋጥምም ፈጣሪ ሆይ አንተ ቁጣህን አቀዝቅዝ ተብሎ ይጸለያል። ለገዳ ስርዓታችን ሰላም ስጠን እንላለን። ሰላምም እናገኛለን። ወደ መልካ ወይም ወንዝ ወርደን የምንለምነውና የምናመሰግነው ለዚህ ነው።
ኢሬቻ በባህል አልባሳት መድረክነቱ ይታወቃል። ወጣቱም አዛውንቱም ጎልማሳውም ሁሉም እንደየእድሜ ርከኑ በተለያዩ የባህል አልባሳት የሚዋብበት መድረክ ነው። ከምስራቅ ወለጋ ነቀምት የመጣችው ወጣት ኤልሻዳ ያበራ በዚህ ዝግጅት ላይ ተገኝታለች።
አገመዲ ደንግሬቲኒ ወያ አዳር ቢፋመያት ንጀስቲኒ ፊ
የባህላዊ አልባሳትን አዘገጃጀት ማሻሻል ኢኮኖሚያዊ ጥቅሜታ ያለው ያህል በቱሪዝም ረገድም ባህላችንን አጉልቶ በማሳየት የላቀ ፋይዳ ይኖረዋል።
ሌላው አስተያየት ሰጪ ለቴራ ሰዴሳ በክብረ በዓሉ አከባቢ በቂ አገልግሎት ሰጪ ተቋማት እንደሌሉ በመጥቀስ በገቢ ማመንጨት በኩል የተሰራ ስራ አለመኖሩን ይተቻል።
የሮንም ይሁንም ይሁን ዶቶ ኮተርገም ቢፈንዲዳን ዴቲን ይረትን ወጀታል።
ይሁሉ ሰው ፈጣሪውን ለማመስገን ቢመጣም በገቢ ማስገኘት በኩል የተሰራ ስራ አለ ለማለት ግን አይቻለም። ለምሳሌ ሆራር ሰዲ አከባቢ ምንም አገልግሎት ሰጪ ተቋም የለም። በሌላ በኩል ኢሬቻ በዩኔስኮ እንዲመዘገብ በማድረግ በዓለም አቀፍ ደረጃ ለማስተዋወቅ የተሰራው ስራም አጥጋቢ አይደለም።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የሳይበር ቴክኖሎጂና የዲጂታል መሳሪያዎች ፈጣን እድገትና መስፋፋት ህይወታችንን ለማሻሻልና ኢንዱስትሪዎችን እንደሚለውጥ ቃል ተገብቷል። ይሁን እንጂ ያደጋው አያያዝና የህጋዊ እርምጃዎች ወደ ኋላ የቀሩ በመሆናቸው ስጋት ደቅነዋል ይላል የዕለቱ ርዕሰ አንቀጽ ሀተታውን ሲጀምር። በተባበሩት መንግስታት የኢኮኖሚና ማህበራዊ ምክር ቤት የዩናይትድ ስቴትስ አማካሪ ኤድ ሀርትኒ እነዚህ ቴክኖሎጂዎች ተቀርጸው ዳብረው ስራ ላይ ውለውና ኃላፊነት በተሞላበት መንገድ ጥቅም ላይ እንዲውሉ መስራት አለብን ብለዋል። አማካሪው አክለውም የቴክኖሎጂው ፈጠራ አሳሳቢ የሰብአዊ መብቶችን ችላ ማለት አይኖርበትም። ሰብአዊ መብቶች በየትኛውም የዲጂታል ዓለም በሚደረጉ ዓለም አቀፍ የቴክኖሎጂ ስምምነቶች ውስጥ ማዕከል መሆን አለባቸው ብለዋል።
Concerned with the growing list of technological misuses for censorship, transnational
United States ከጊዜ ወደ ጊዜ እየጨመረ የመጣው ቴክኖሎጂን አላግባብ በመጠቀም ለሳንሱር፣ ለሀገር አቋራጭ አፈና፣ ዘፈቀደ ወይም ህገወጥ ክትትልና እንዲሁም ለሌሎች የግል ህይወት መብት ጥሰቶችና መረጃን የማዛባት አገልግሎት መዋል እያሳሰባት ነው። እነዚህ አሰራሮች በአንዳንድ አገሮች ሰላማዊ ተቾችን ዝም ለማሰኘትና ተጨባጭ ዘገባዎችን ለመገደብ ያፋኝ ህጋዎች መጠቀሚያ እስከመሆን ተስፋፍተዋል።
በተለይ የሰብአዊ መብት ተከላካዮችን፣ የመብት ተሟጋቾችን፣ ጋዜጠኞችንና ተቺዎችን እንዲሁም ዲፕሎማቶችንና ቤተሰቦቻቸውን ለማጥቃት ለንግድ የዋለው የስለላ ቴክኖሎጂ ወይም ስፓይዌር መስፋፋትና አላግባብ ጥቅም ላይ መዋሉ ያሳስበናል ያሉት አማካሪው ሀርትኒ እነዚህ ቴክኖሎጂዎች ብዙውን ጊዜ ወንጀለኞችን ያለተጠቃሚው ግንዛቤ የግል መረጃና ቦታዎችን ያለገደብ እንዲያገኙ ያደርጋሉ ብለዋል።
Activists lobbying for women's rights are being harassed and intimidated. Journalists are being targeted for factual reporting on corrupt and authoritarian practices.
የሴቶችን መብት ለማስከበር የሚንቀሳቀሱ የመብት ተሟጋቾች እንግልትና ማስፈራሪያ እየደረሰባቸው ነው። ጋዜጠኞች በሙሰኞች ወይም ባለስልጣኖች ላይ በሚያቀርቧቸው ተጨባጭ ዘገባዎች ኢላማ ሆነዋል። ለምሳሌ የሲቪል ማህበረሰብ ባለሙያዎች በታዋቂ የሩሲያ ጋዜጠኛን ስልክ ላይ የስለላ ሶፍትዌር ማግኘታቸውን ዘግበዋል። እነዚህ የዲጂታል አፈናዎች በጣም ከባድ ወደሆኑ የዘፈቀደ ስርዓት መሰወርና ከጉጪ አግባውዳል ሆኑ ግድያዎች ወደ መሳሰሉ አካላዊ ጥቃቶች ሊያመሩ ይችላሉ።
ከነዚህ ተግዳሮቶች መካከል በርከት ያሉት በቅርቡ ለኢንተርኔት ነጻነት በሚሰራውና ፍሪደም ኦንላይን ኮአሊሽን በተባለው ጥምረት በተለይ በኢንተርኔት ላይና በዲጂታል አውድ ውስጥ የሰብአዊ መብቶችን መከባበርን ለመደገፍና ለማስፋፋት በተዘጋጀው የአገሮች ቡድን ተፈተዋል። ዩናይትድ ስቴትስ በመትመራው ጥምረት በዚህ አመት በዲጂታል አስተዳደርና በመረጃ አስተዳደር መርሃ ግብሮች ላይ የሚደረጉ ኢንቨስትመንቶችን ለሰብአዊ መብቶችና ዲሞክራሲያዊ እሴቶች ከገባ ነው ቁርጠኝነት ጋር ለማጣጣም የለጋሾችን መርሆች ስብሰብ እያዘጋጀ ነው ብለዋል አማካሪ ሀርትኒ።
United States remains committed to working with all relevant stakeholders on approaches
that United States ሁለንተናዊ የሰብአዊ መብቶች በማክበር ፈጠራንና ሁሉን አቀፍ እድገትና የኢኮኖሚ አሳታፊነትን በሚያበረታቱ አካሄዶች ላይ ከሚመለከታቸው ባለድርሻ አካላት ጋር ለመስራት ቁርጠኛ ነች።
በመጨረሻም ሌሎች መንግስታት ጥሪ እናደርጋለን ያሉት አማካሪው ለንግድው ዓለም የስለላ ቴክኖሎጂን ስፓይዌርን አላግባብ መጠቀምን ለማስወገድ ጠቃሚ እርምጃዎችን እንድንወስድ ሁለንተናዊ ሰብአዊ መብቶችና የሕግ የበላይነትን ከማክበር ጋር የሚጣጣሙ ኃላፊነት የተሞላበት አሰራሮች እንዲያዳብሩና በዘርፉ ያሉት ኃላፊነት የታከለበት ስራ እንዲሰሩ ለማድረግ ከኛ ጋር እንዲተባበሩ እንጠይቃለን ብለዋል ሲል ርዕሰ አንቀጹ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክብራትና ክብራን አድማይ ተመልካቾቻችን ለሐሙስ ጥቅምት 1 2016 ዓመተ ምህረት ያዘጋጀነው የምሽቱ ቅንብራችን እዚህ ላይ ተጠናቀቀ። ልዩ ልዩ ቅንብሮችን ይዘን ደግሞ በነገው ምሽት እንመለሳለን። አስተናግድኳችሁ አሉላ ከበደ ከአቀናባሪው አብርሃን ኃይሉ እንዲሁም ከኮርኔሊየስ ቴለር የስርጭት መሐንዲሱ ጋር ከተቀሩ ባልደረቦች ጋር በመሆን በዚህ ተሰናበትን። ነገ እንገናኝ። በነገው ኩል ሰላም ደህና ደሩ። ¶¶